ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የሳምንቱ መጨረሻ የጋቢና የሳተላይት ዝግጅትን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በቅድሚያ በዛሬ ጋቢና በተከታታይ ስናቀርብ የቆየነው ቦሌ ቦሌ ዝግጅት በውጭ ሀገር መሰረታቸውን አድርገው ወደ ኢትዮጵያ የሚገቡ ፖለቲከኞች እንደዚሁም የለውጥ አቀንቃኞችን ኑሮ፣ ተስፋ እንደዚሁም የወደፊት ስራቸውን እናስቃኛቸዋለን። በዚህ በውጭ ሀገር የሚኖር አንድ ፖለቲከኛና ልጁ የሚያደርጉትን የአባትና የልጁ ውይይት እናሰማቸዋለን።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክጨርስ ነው። ፋክ ሃይስኩል ለመጨረስ አንድ አመት ሲቀርፍ እንደወስን ያደረገኝ ያንዳርጋቸው መታሰብ ነው። አንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን።
በሌላኛው ዘገባ በሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የህግ ባለሙያዎች፣ የፖለቲካ እንደዚሁም የሰብአዊ መብት ድርጅቶች መሪዎችን እንደዚሁም ደግሞ ተንታኞችን ይዘናል።
ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌደራል መንግስት አልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ አልቃ እንዲገባ መወሰን ይችላል ይላል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዴሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ጋር ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቀ ይገኛል። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጁን ቢንያምን ትቶ ወደ ኤርትራ ለትግል ሲገባ ወጣቱ ቢንያም ለአባቱ ድጋፉን ሰጠ። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፎውን፣ የአባቱን የፖለቲካ ትግል እንደዚሁም በቤተሰቡ ያሳደረውን ጫና ሁሉ አንስቶ ይወያያሉ።
ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። የአባት ስሜ ፍሬም አዲሆ ነው። And the rest of this interview I'm going to be doing in English because I'm more comfortable in that language.
ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሐሳቤን በተሻለ ለመግለጽ ስለሚያስችለኝ።
Informal, keep it formal. I see you. So, why don't you tell us a little bit about yourself?
አባቴ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ነገርን ወደ ዋናው ጉዳይ ከመግባታችን በፊት።
ኤፍሬም የተወለደው ይርጋለም ውስጥ ታውቃለህ፣ ሲዳሞ ክፍለ ሀገር ዋና ከተማ ነበር ያለሽ። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባና ትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ አዋሳ ቦታ ነበረው፣ መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ አዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም። ስልጅ ታቃለ መሰረት እናንተ መሰረት
አልነበረም።
እሱ መልስ ያለ ነው። እስከ ሙሉ በጣም ትንሽ ነበረች። እስከ ሙሉ ድረስ ያለ ነው። ወደ አዋሳ መጣን። አዋሳ መጥቼ ኮምቦኒ ስኩል ሄዳለ። እሱን ማይታል አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የአዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርም አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበረም። ስለዚህ አባባ ይርጋለም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቅላይ አባባ የመካነ ኢየሱስ ሲዳሞ ክፍለ ሀገር ውስጥ መካነ ኢየሱስ ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ ሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከርልኝ፣ ተፈተናሉኝ። አዋሳ ውስጥ የተወሰኑ ልጆች ተፈተንን፣ እኔ ብቻ አገኘሁኝ። ስኮላርሽፕ አግኝቼ ደብረዘይት ኢቫንጀሊካል ኮሌጅ ሄድኩኝ። በመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ እስር ቤት ከወለጋ አይነት ልጆች አሉ፣ ከደቡብ ከባለፈው ምስራቅ ከሐረር ከድሬዳዋ አይነት ልጆች አሉ፣ ከሲዳሞ ከየአካባቢው ከኤርትራ ከትግራይ ከወሎም ከጎንደር ከየአካባቢ የሚወጡ ልጆች ነበሩ እና የየራሳቸው እይታ አላቸው እና ከትንሽ ሐዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይ ነው። አንተ ቴሌቪዥን ያየን ያደግኩት እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው፣ ዘጠነኛ ክፍል ከገባ በኋላ ነው። እና ደብረ ዘይት ሁለት ዓመት ተማርኩ፣ አስረኛና ዘጠነኛና አስረኛ ክፍል ጨረስኩ። ሁለቱ ከጨረስኩ በኋላ የአብዮቱ ፈነዳ፣ የእድገት ንብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ። ባይ ዘ ወይ ሞጆ ነው የጀመርኩት፣ ሞጆ እና መቂ ነበር። እሱ ካለቀ በኋላ ተመልሼ እንደገና ሐዋሳ ሄድኩኝ። 11ኛ ክፍል ሐዋሳ ተማርኩኝ። 12ኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ። አራት ኢኮኖሚክስ ላይ ተማርኩት። አራት ዓመት ጨረስኩኝ። ተመረጥኩኝ። ለተመረጥኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመር ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት ዓመት ሰራሁኝ። ከአምስት ዓመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ ዓመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ስኮላርሽፕ አገኘሁና ወደ ሆላንድ ስኮላርሽፕ አገኘሁ። የኛ ሰው አይደለም ብለው ከለከሉኝ። የኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የኢሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ ሄጄ ለአውስትራሊያ ስኮላርሺፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል አይደለም ይሁን። እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሺፕ ሲቀርብኝ ተሹም በቅርቡ የሞተው ወንድሜ አባል አጎቴ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና እኔ ኢትዮጵያ በቃች ኢትዮጵያ መውጣት ፈልጋለሁ አልኩኝ። እሱም ረዳኝ። በቃ አርሲ ቀፍቼ በኢትዮጵያ በቦያሌ በኩል ኬንያ ገባሁ። በአጠቃላይ ኬንያ አንድ ዓመት ብቻ ነው የቆየሁት። አንድ ዓመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረ። ግን ዋሽንግተን ዲሲ ያን ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደሆነ እዚህ የመቀመጥ ፍላጎት አልነበረ። እኔ መማር ነው የሚፈልገው፣ ጓደኞቼ እንድሰራ ነው የሚፈልጉት። እኔ ከፍተኛ የትምህርት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ ይዤ ከነተሹ ከተሹ ጋር መኖር ጀመርኩ። ባይ ዘ ወይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሲሄድ እሷና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያዊ ይፈልጉ ነበር እነሱ፣ እኛም ኢትዮጵያዊ እንፈልግ ነበር። እኛ ብቻ ነበር የመሰለን ኢትዮጵያዊ፣ እኔ ተሹ፣ ታየና ሂሩት። እነሱም ሁለት እህትማማቶች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ነው። ከእሷ ጋር ተዋወቅን። ከዛ ነው ወደዚህ መጣሁ። እሷም እኔ እንድማ በጣም ተገፋፋ ነበር፣ ፈልግ ነበር። ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንተ ፌርፋክስ ካውንቲ ሆስፒታል ማን ነው አይኖቫ ሆስፒታል ፌርፋክስ ሆስፒታል የተወለድከው ለዛ ነው። ኢቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል። እናት ኤርትራዊ ታውቃለህ። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነገር ግን ደጋግሜ ነገር ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። እናቴም ከኤርትራ ምንም ነገር የለም ማለት ጀመረ። አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸውን የተወለድኩ እሳቸው እጅ ላይ ነው። እኔና እናት ያለን ልንቀጥል አንቻልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። ችግባድ ውሳኔ በሁለታችንም በኩል በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው። በእርግጥ ከእናት ጋርም ተላያተዘላትንም። ከዛ እኔ ቨርጂኒያ መኖር ጀመርኩ። እናት ዲሲ ሙቭ አደረገች። በቃ እስከ 2008 ያለው ህይወታችን ይህን ይመስላል።
So you discussed earlier how you had issues with my mom and
አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለን ነበርና በርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደላያየረዳለሁ አሁንም ቢሆን ጦርነቱና መለያየቱ የፈጠራቸው ችግሮች በቤተሰቦች መሃል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ?
ወደ ኤርትራ ሄዶ ለመሄድ ምንድነው የጋራ ጠላታችን? ለኛም ለኤርትራዎችም የጋራ ጠላታችን ምንድነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው አንተ በደንብ ልታቁ ፈልገው ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው።
When Mr. Andakar Tsotsibi was captured like 6 years ago, I believe, in Yemen, I think.
አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤት ሰብትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይ ስኩል እስክትጨርስ ነበር። ፋክት ሃይ ስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራውስ የሚደረገው ነገር ነው ቀስ እያለ የሚሄድ ነገር ነበር። ሜቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይሄንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለብን የሚል ነገር የተፈጠረው በኔ ውስጥ የተፈጠረው ያኔ ነው። ብራኑም ታስታውስ እንደሆነ እና ብራኑ በአንድ ሳምንት ልዩነት መሄድ ነው። ሁለታችንም በጋራ የወሰነው ውሳኔ አይደለም። ይገርማል፣ እኔ ከልቤ ነው ማውራህ። በጋራ አይደለም የወሰነው ለመሄድ እኔ ብቻዬን ነው ወሰንኩት። ታስታውስ እንደሆነ ለአንተ ነገር ያለው ከመሄድ ከትንሽ ጊዜ በፊት እንደመሄድ ነገር ያለው ይሄንን ለአንተ የነገርኩትን ውሳኔ ድርጅቱ አቅ ማንንም የድርጅቱ አባልም አያውቅ። ባንዳርጋቸው መታሰር የነበረውን ትልቅ ሪአክሽን ስናይ እኛም የሱ መሄድ ሆዳችንን ስለበላው እሱም ባይዘው ካንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይ ስኩል ሳትጨርስ ለመሄድ ካሶሰኝ ነገር አንዱ እሱ ነው። እሱ ባንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜና ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ እጄ ማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸው መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳንና በዛ ውስጥ መሳተፍ ደስ ይለኛል። ምን አልኩ ታሳሳለህ? በህይወት ላታይ ትችላለህ አልኩ። አህ ስም ብዬ ነው የሄድኩት።
በጣም ስለ ዲሲ የሚናፍቅ ነገር ምንድነው?
አብረን የምናሳልፋቸው ጊዜዎች፣ ሬስቶራንት ምን ልድባቸው ጊዜዎች፣ ቤት ውስጥ ምን ጫወታቸው ጫወታዎች፣ ስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸውና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምን ቆያቸው ጊዜዎች፣ ቨራይዘን ሴንተር ባስኬት በጣም ተወዳለህ፣ ገንዘቤን የጨረስከው አንዱ በሱ ነው። ቨራይዘን ሴንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ የምትላለህ እሱ። እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቨንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቨንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ታውቃለህ ወደ ተናድጄ ሲሄድ የመኝታ ጊዜ አልደረሰም አባባ የምትለኝ እነሱ ትዝለኛል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው ብላ ብዬ አስመርጥሃለሁ ትመርጣለህ። አንዳንዴ ትዝ ይለኛል የት ልኔ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዛ ቤት። እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ፣ ግን ካጠገብ ያለልይም ያሉት ስፔሻሊ ካንተ ጋር የምናሳልፋቸው ጊዜዎች ናቸው። በርግጥ እንደሞ አንተ እና ሁለት ቤስት ፍሬንዶች ነበሩ ቶሚና አቡ አራታችን ሆነን ላብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡ ታቃለ ጥያቄ ያበዛል ምን ይላል ታውስተሎ ማይተውም ይጠይቃል ቶሚ ትንሽ ዝምተኛ ነው ቤት ውስጥ እኛ ቤት ይመጡ ነበር ሁላችንም ሰብስብ ቤት ተራርጋችሁ ነበር በትምህርት ቤት ስትመርጥ የት ሃይ ስኩል ልግባ ብለ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝና እንዴት ጎንዛጋ ኮሌጅ ሃይ ስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበር እንደነው ቤንጃሚን ቤንከር ኮሌጅ በጣም ጥሩ ስፔስ ነው ግን የመጨረሻው ውሳኔ ያንተ ነበር እሱ ትዝ ይለኛል ጎንዛጋ እቲ በጣም ውድ ትምህርት ቤት ነው አብዛኛው ኦልሞስት 90% ስኮላርሺፕ አግኝተን because I think he scored one of the highest grade እነሱ ጊዜዎች ምን ዋያቸው ጊዜዎችና like ካደክ ቦላት ጓደኛ ነበር of course ኦሽን ሲቲ ሄደን ጀርባይ ላይ ወሰደኝ የምትለው በዛ በእንትን ላይ ምንድነው ያ ስሙን መላቀው የሚያንሳፈፍ ነገር ደስ ወሃላይ እንትን ምትሄድበት ነገር ምንድነው የሚባለው እሱ ላይ ወጥተን አንድ ላይ እንሁን ይያልከ እንትን ምትለኝ ደስ አይፎን 4 ገዝቼ ለመጀመሪያ ጊዜ አይፎን 4 ገዝቼ የኔ ስትጠቀም ውሃ ውስጥ አስገብተህ ጥለኸው በገዛር በሶስተኛው ቀን መቀየር ነበረብኝ ሶ those things በጣም ትዝ ይለኛልና ከፋሚሊ ጌት ቱጌዘር ባልቲሞር ምን ሄደው ሁሉ ጊዜ በእንትኖች ባልቲሞር ሄደን በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበርና ያን ጊዜ እናንተ ተሰብስባችሁ ልጆች የምትጫወቱ ጫዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል በጣም ይለኛልና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ትጽፍልኝ ነበር አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይውሽ ትለኝ ነበርና ያኔ እነዛ በጣም ሚስ አረጋቸዋለሁ
So why are you deciding to go to Ethiopia after
ወደ ኢትዮጵያ ከ26 ወይ ከ27 አመታት በኋላ ለመመለስ የወሰንከው ለምንድን ነው ምክንያቱም ለረጅም ጊዜያት አልተያየንም ከኛ ጋርና ሁሌ ተመጣጣለ ከዛ ደግሞ ተሄዳለ ለምን
በግድ ኢትዮጵያ ውስጥ ለ8 አመት አይደለም ወደ ጀርመን ያልኩት ሳልወድ ነው በግድ መግባት ስላልቻልኩ ነው አሁን ለመሄድ በጣም ይወስ ካንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት የፍትህ የዲሞክራሲ ፕሮጀክት አለ አላለቀም እሱ አሁን በርግጥ ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም ሶ እነዛ ነገሮች ብዙ ውይይቶች ይፈልጋሉ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚል ጥያቄ መመለስ አለበት የኢትዮጵያ ህገ መንግስት መሻሻል አለበት የት ጋር ቢሻሻለው እሱ መወያየት አለብን ምን አይነት ኢትዮጵያ ትፈጠራለች የሚል ጥያቄ መመለስ አለበት ያንን ለመመለስ የኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ እሱን ነገር መጨረስ አለብኝ ብያት አን ነገር ጀምሬ ታቃለ ጀምሬ ሳልጨርስ ብቀር ደስ አይለኝም ሶ ያላለቀ አንፊኒሽድ ፕሮጀክት አለ እሱን መጨረስ አለብኝ እኔ እናንተ በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን ወለ ብቻቱ ኢትዮጵያ አንድ ኢትዮጵያ ከርኩ ያንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባህ ቦታዎች አሉ ከዚህ ፍት የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ሀገር ናት ያችን ታሪካዊ ሀገር እኔ በህይወት ቆሜ ብታከ አብረን ብና አይፈልጋለሁ ሶ ቶሎ መገናኘት እንችላለን ከበፊት የበለጠ እና ስትለይ ሮጬ መምጣት እችላለሁ ከአሜሪካ ከኢትዮጵያ ወደ አሜሪካ እና ካልከኝ መምጣት እችላለሁ አንተም ና ስልህ መምጣት እችላለሁ ሶ ኢንፋክት እኔና አንተ እኮ አሁን መቼ ነው ኦገስት ላይ ትሄዳለህ ትምህርት ቤት ያ በቃ ከሄድክ እኮ እዚህ ማንገናኝም እዛ ብቻ አይደለም እዚህ ማንገናኝምና እኔና አንተ ዳፍንትሊ አሁን ካሁን በኋላ ከበፊቱ ይበልጥ ምንገናኝ ሰዎች ነን እና ብዙ እንዳለፉት 3 አመታት አንሆንም እሱ ትራስት ሚ
Oh the little bit of time we have left Are there any words of wisdom or encouragement
ትንሽ ጊዜ ነው አሁን የቀረን የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለኔ
የመጨረሻው ነገር ብናገርህ ታስታውሳለህ ዳላስ ኤርፖርት ላይ ሆነን ምን እንዳልከኝ እኔ እንድትሆን ያሳደኩ ነገር አለ እሱን ነገር ከሆንክልኝ ለኔ ኖርልኛል ከዛ አለ ራስህ ተዳራለህ ትምህርት ቤት ጨርስ የባችለር ዲግሪ አይበቃህም ከዛም በላይ መጨመር አለብህ እና እነሱን ሁለት ነገሮች ካደረክ እኔ በፍጹም ባንተ አንተን በመወለድና በማሳደግ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። Keep it. እሱን ካደረክልኝ you have done to me everything.
የጋቢና ጉዟችን ይቀጥላል። ተከታዩ ዘገባ በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋቶችን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ነው። ተከታዩ የግጭቱ መንስኤና የደረሰው ጉዳቶችን አልፎም የፌደራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል።
ስሜ አሊ አስአሊ ይባላል። ሶማሌ ክልል የቀድሞ ፓርላማ አባል ነኝ የነበርኩ። አሁን ደግሞ የሶማሌ ክልል ያለው ችግር የሶማሌ ህዝብ ለመቃን ተነስቶ የተቃወመበት መድረክ አፋይ ጉባኤ ነኝ።
እኔ ዶክተር እስማኤል ፈደህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የምኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት 20 ዓመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው።
ደምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
እንግዶች ሁላችሁም አመሰግናለሁ። መሰንበቻውን በጅጅጋ የደረሰ ሁከት መነሻ ይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር ባጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበር ነው የሚወክሉት። ባለፈው ቅዳሜ ምንድነው የሆነው? እርሶስ ከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን።
ያለፈው ቅዳሜ የተከሰተው ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበር። እንደሰማችሁ ጅጅጋዊት የሚኖሩ ሌላ የተወላጆች ከተማሪዎች ማለት ነው ያው ሀብታቸው ተሰርተዋል፣ ቤታቸው ተቃጥሏል፣ ህይወታቸው ይቀጥላል። የእምነት ቤታቸው ቤተክርስቲያኖች እስከ ሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ተቀለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አቶ አብ እኔ ካልመራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመፍጠር አሁን ቤተክርስቲያኖች ለመቃጠል ሌላ አላማ አይደለም፣ ከኢትዮጵያ ከእምነት የተነሳ ግጭት ለመፍጠር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶች ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሷል ማለት ነው። አብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የሚናገረው ሰዎች እጅም አለበት ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት ለፊት መቅረብ አለ።
አቶ ደምሰው እርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ፣ በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት?
መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በህይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመልካት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሃኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ከደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት ከደረሰባቸው ተቋማት የጥቃቱ ሰለባ የሆን ነው በመጀመሪያ እኛ ነን። የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽሕፈት ቤታችን ተቃጥሏል፣ ንብረት ወድሟል፣ መኪና ተወስደዋል፣ ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል፣ ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለም። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉላ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጋ ከተማ ለሚገኘው ቅርንጫፍ ጽሕፈት ቤታችን ልከን ነበረ። ባለሙያዎቻችን ይህንን እንዲሰሩ እንዲያጣሩ። ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ይደርስባቸው ነው። በዛ ሂደትም ሆኖ ምርመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው።
ዶክተር እስማኤል ቀደም ብሎ እንደገለጹልን ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት፣ የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው?
ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች ፕሬዚዳንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከ1500 በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የመኮረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ ሆኖ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ እና ይህንን አቤቱታ ለብዙ አጥርበን የሚሰማ ጆሮ አልነበረም በዛ ጊዜ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚህ በአይሻ በኩል አድርጎ የእሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው።
ወደ አቶ ሙሉጌታ ልሂድ። አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል አቶ ሙሉጌታ?
እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ። አንዱ የክልል መንግስት ነው፣ ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ። እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ ራሴ ችግሩን ማስወገድ እችላለሁ ብሎ ካሰበ የፌዴራል መንግስትን ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢኔያቸው ሆነው አስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌም ይሁን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ። እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑን ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቁጭ ብለው ችግር ተፈጥረዋል እና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስትሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው የመከላከያ ሰራዊቱ። እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስትሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ጠቅላይ ጦር አዛዡ መሆኑ የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል።
ለምሽቱ ያለን የጋቢና ዝግጅት ይኸው ነበር። በቀጣይ ዝግጅት እስከምንገናኝ ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። መልካም ምሽት።